የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት የካቲት 4 2017 ዓመተ ምህረት ዝግጅታችን ጀመረ። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱን ዝግጅት እየመራው አብሬያችሁ ቆየሁ። ኤደን ገረመው ነኝ። ጽዮን ግርማ ዋና አዘጋጇ ናት። ኤልያስ አስማረ ደግሞ ስርጭቱን በማቀናበር አብሮናል። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ እየጋበዝን ለምሽቱ የያዝናቸውን ዝግጅቶች እናስተዋውቃችሁ። በሽረ እንዳስላሴ በአንድ መዝናኛ ስፍራ በተወረወረ የእጅ ቦምብ 17 ሰዎች ቆሰሉ። በሌላ በኩል በአማራ ክልል ቋራ ወረዳ 3 ሰዎች በኮሌራ በሽታ ሞቱ። አቶ ልደቱ አያሌው በሌላ አየር መንገድ ወደ ሀገራቸው ለመሄድ መዘጋጀታቸውን ገለጹ። የሚሉትና ሌሎች የሀገር ውስጥ እንዲሁም ዓለም አቀፍ ዜናዎችና ዘገባዎችን በምሽቱ ወደ እናንተ ለማድረስ ተዘጋጅተናል። እዚህ ስቱዲዮ ካጠገቤ አሉላ ከበደ ዓለም አቀፍ እንዲሁም የሀገር ውስጥ ዜናዎችን ወደ እናንተ ለማድረስ ይገኛል። አብራችሁን ታመሹ ዘንድ እንጋብዛለን። ዝግጅቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪ አማሪክ የፌስቡክ ገጽና ድረ ገጽ ላይ ተከታተሉ ዘንድ እየጋበዝኩ ከዓለም ዙሪያ ወደ ተሰናል
ይህ በሕገ መንግሥቱ ውስጥ ያለና እንደ አውሮፓውያን የዘመን አቆጣጠር በ1868 ከፕሬዚዳንቱ የማዘዝ ስልጣን ውጭ።
ሰላም ጤና ይስጥልኝ።
ወደ ዜናዎች ነው የምናልፈው።
ሰላም ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። አሜሪካ ውስጥ በመወለድ ዜግነት ከሚያሰጠው ሕግ ጋር በተያያዘ ትራምፕ የፈረሙት ፕሬዚዳንታዊ ትዕዛዝ በሶስተኛ ዳኛ ታግዷል። እስራኤላውያኑ ታጋቾች እስከ ቅዳሜ ድረስ ካልተለቀቁ በሐማስና በእስራኤል መካከል የተደረሰው ስምምነት እንዲፈርስ እፈቅዳለሁ አሉ ትራምፕ። የሱዳን ጦርነት በዓለም እጅግ የከፋው የሰብአዊ ቀውስ ሆኗል ሲሉ የአፍሪካ ሕብረት ባለሥልጣናት ተናገሩ። የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። አሜሪካ ውስጥ በመወለድ ዜግነት ከሚያሰጠው ሕግ ጋር በተያያዘ ትራምፕ የፈረሙት ፕሬዚዳንታዊ ትዕዛዝ በሶስተኛ ዳኛ ታግዷል። አሜሪካ ውስጥ በመወለድ ዜግነት የሚያሰጠው ይህ ሕግ ያለ ሕጋዊ ፈቃድ ወደ ዩናይት ስቴትስ የገቡ ሰዎች ለወለዷቸው ልጆች ተፈጻሚ እንዳይሆን የሚያደርገውን ፕሬዚዳንት ዶናልድ ትራምፕ የፈረሙትን ፕሬዚዳንታዊ ትዕዛዝ በማገድ የኒው ሃምፕሸር ክፍለ ግዛቱ የፌዴራል ዳኛ ጆሴፍ ኤን ላፕላንት በትላንትናው ዕለት በሰጡት ብይን ሶስተኛው ዳኛ ሆነዋል። በዩናይት ስቴትስ የሲቪል መብት ማህበራት ባቀረቧቸው ክሶች ትራምፕ የፈረሙትን ፕሬዚዳንታዊ ትዕዛዝ ህገ መንግስቱን የሚጥስና ከዋነኞቹ የአሜሪካ ህገ መንግስታዊ እሴቶች ውስጥ አንዱን ለመለወጥ የተደረገ ሙከራ ነው ሲሉ ተከራክረዋል። ኮዲ ዋፍሲ ዋና መስሪያ ቤቱን በዋሽንግተን ባደረገው አሜሪካን ሲቪል ሊበርቲ ዩኒየን በተባለው የዩናይት ስቴትስ የሰብአዊ መብት ተሟጋች ድርጅት የኢሚግሬሽን መብቶች ጉዳይ ምክትል ዲሬክተር ናቸው።
This is in the constitution and ይህ በሕገ መንግስቱ ውስጥ ያለና እንደ አውሮፓውያን የዘመን አቆጣጠር በ1868 ከፕሬዝዳንቱ የማዘዝ ስልጣን ውጭ እንዲሆን የተደረገ ነው። እንዳሻል ልንሟገት እንችላለን። ይሁን እንጂ ሕጉ አያወላዳም። እርምጃው ይህ ሕገ መንግስታዊና ሕገ ወጥ ነው።
ዳኛው ላፕላንት ፕሬዝዳንታዊ ትዕዛዝ ተገቢ ነው ሲል የትራምፕ አስተዳደር ያቀረበውን መከላከያ አሳማኝ ሆኖ አላገኘሁትም ብለዋል። በአንጻሩ አስተያየት የተጠየቁ የአስተዳደሩ ጠበቆች ምላሽ ሳይሰጡ ቀርተዋል። ሆኖም የትራምፕ የሪፐብሊካን አስተዳደር ዜጋ ያልሆኑ ወላጆች የሚያፈሯቸው ልጆች በዩናይት ስቴትስ መንግስት ስልጣን ስር የማይውሉ ወይም የማይገዙ በመሆናቸው የዩናይት ስቴትስ ዜግነት መብት የላቸውም ሲል ይሞግታል። ላፕላንት ያሳለፉት ይህ ብይን ባለፈው ሳምንት በሲያትል ዋሽንግተን እና በሜሪላንድ ክፍለ ግዛቶች ውስጥ ሁለት ዳኞች ተመሳሳይ ውሳኔዎችን ማሳለፋቸውን የተከተለ ነው። እስራኤላውያኑ ታጋቾች እስከ ቅዳሜ ድረስ ካልተለቀቁ በሐማስና በእስራኤል መካከል የተደረሰው ስምምነት እንዲፈርስ እፈቅዳለሁ አሉ ትራምፕ። እስራኤላውያኑ ታጋቾች ጋዛ ውስጥ ታግተው የሚገኙት እነዚህ እስራኤላውያን ታጋቾች እስከፊታችን ቅዳሜ እኩለ ቀን ባለው ጊዜ ተለቀው ወደ አገራቸው ካልተመለሱ በእስራኤልና በሐማስ መካከል የተደረሰው የተኩስ አቁም ስምምነት እንዲሰረዝ ሀሳብ የሚያቀርቡ መሆናቸውንና የለየለት አደገኛ ሁኔታ እንዲፈጠር እንደሚፈቅዱ በመግለጽ የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ትላንት ሰኞ አስጠንቅቀዋል። ትራምፕ ተከታታይ ፕሬዚዳንታዊ ትእዛዞችን ከፈረሙ በኋላ ለጋዜጠኞች አስተያየት በሰጡበት ወቅት ነው ይህን ያሉት። ይህ እንዲሆን እፈቅዳለሁ፣ ምክንያቱም ያ የእስራኤላውያን ውሳኔ በመሆኑ። ነገር ግን በእኔ በኩል ሁሉም ታጋቾች እስከ ቅዳሜ ከቀኑ 6 ሰዓት ድረስ ወደ ቤታቸው እንዲመለሱ እስካልተደረገ ድረስ ያ በቂ ጊዜ ይመስለኛል። ስምምነቱን ሰርዙት፣ እናም ያከትምለታል። የለየለት አደገኛ ሁኔታም ይፈጠራል። ቅዳሜ ከቀኑ 6 ሰዓት ላይ መመለስ አለባቸው ብለዋል። ትራምፕ አክለውም ዮርዳኖስና ግብጽ ከጋዛ ወደዚያ እንዲዛወሩ የሚደረጉትን ፍልስጤማውያን የማይቀበሉ ከሆነ ከዩናይት ስቴትስ የሚያገኙትን እርዳታ ሊይዙት እንደሚችሉ ተናግረዋል። የሱዳኑ ጦርነት በዓለም እጅግ የከፋው ሰብአዊ ቀውስ ሆኗል ሲሉ የአፍሪካ ሕብረት ባለሥልጣናት ተናገሩ። የሱዳኑ እርስ በርስ ጦርነት በዓለም እጅግ የከፋው ሰብአዊ ቀውስ ነው ሲሉ የገለጹት እነኚህ የአፍሪካ ሕብረት ባለሥልጣናት በዛሬው ዕለት በሰጡት አስተያየት በመቶ ሺዎች የሚቆጠሩ ሕፃናትን ለተመጣጠነ ምግብ እጥረት እየዳረገ መሆኑን በመግለጽም አስጠንቅቀዋል። እንደ አውሮፓውያን የዘመን አቆጣጠር ከሚያዝያ 2023 አንስቶ በሱዳኑ ብሔራዊ ጦርና በፈጥኖ ደራሽ ኃይሉ መካከል የተቀሰቀሰው ጦርነት ቁጥራቸው 12 ሚሊዮን የሚጠጉ ዜጎችን ማፈናቀሉን የአፍሪካ ሕብረትና የዓለም አቀፍ ነፍስ አድን ኮሚቴ አስታውቀዋል። ቀውሱ የሰብአዊ ረድኤት ተደራሽነትን ከማስተጓጎሉን ባሻገር የምግብ እጥረትና ረሃብን አስከትሏል ያሉት ደግሞ በህብረቱ የሱዳን ጉዳይ ተከታታይ ቡድን ሊቀመንበር ሞሐመድ ኢብን ቻምባስ ናቸው። ኤክስ በተባለው ማኅበራዊ ገጽ ላይ ባሰፈሩ ጽሑፍ ሕፃናትና ሴቶች ያለማቋረጥ እንግልት ይደርስባቸዋል፣ አረጋውያንና ታማሚዎችም የሕክምና እርዳታ አያገኙም ሲሉም አክለዋል። ይህም በዓለም ከሁሉ የከፋው ሰብአዊ ቀውስ አድርጎታል ብለዋል። በአፍሪካ ህብረት የሕፃናት ደህንነት ተከታታይ ክፍል ባለሥልጣን ዊልሰን አልሜዳ አዳኦም በበኩላቸው ኤክስ ላይ ባሰፈሩት ሌላ ጽሑፍ በ2024 ብቻ በተመጣጠነ ምግብ እጥረት ሳቢያ ለሕክምና ሆስፒታል የገቡ ሕፃናት ቁጥር ከቀደመው ዓመት በ44% መጨመሩን፣ በአጠቃላይም የሕክምና እርዳታ የተደረገላቸው ሕፃናት ከ431,000 በላይ መሆናቸውን አመልክተዋል። ይህ በእንዲህ እንዳለ እስካሁን መቋጫ ባልተበጀለት በዚህ ጦርነት ብሔራዊ ጦር የሀገሪቱን ምስራቃዊና ሰሜናዊ ክፍል ሲቆጣጠር፣ ፈጥኖ ደራሽ ቡድኑ በፊናው በድርቁ ክፉኛ የተጎዳውን አብዛኛውን የዳርፉር ክልል መቆጣጠሩ ይታወቃል። የተባበሩት መንግስታት ድርጅት በትላንትናው ዕለት ለአካባቢው የሚላከውን እርዳታ በማገድ ቡድኑን ወንጅሏል። የሱዳን እርስ በርስ ጦርነት እንዲያበቃ ብቸኛው መፍትሄ በሱዳናውያን መካከል የሚደረግ የፖለቲካዊ ውይይት እንጂ ወታደራዊ አማራጭ አይደለም ሲሉ ቻምባስ የህብረቱን እምነት ገልጠዋል። ክቡራትና ክቡራን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈውን የሰዓቱን የዓለም ዜና ነው። ሞዲ ለውይይት ዋይት ሀውስን ይጎበኛሉ። የህንዱ ጠቅላይ ሚኒስትር ራኔንድራ ሞዲ በንግድ በኢሚግሬሽንና በሌሎች ስልታዊ ጉዳዮች ለመነጋገር ዋይት ሀውስን ይጎበኛሉ። ከነገ ረቡዕ አንስቶ ለሁለት ቀናት በዋሽንግተን የሥራ ጉብኝት እንደሚኖራቸው የታቀደ ሲሆን በዩናይት ስቴትስ ጉብኝታቸውም ከዋሽንግተን ጋር አዲስና ተጨባጭ ያሉትን አጋርነት ምስረታ ያበስራል የሚል ተስፋ እንዳላቸው የኒው ዴልሂ ባለሥልጣናት ገልጠዋል። ሆኖም የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ቅድሚያ ከሚሰጧቸው ጉዳዮች መካከል ንግድና ኢሚግሬሽን አከራካሪ እንደሚሆኑም ተንታኞች ጠቁመዋል። የህንድ የውጭ ጉዳይ ሚኒስትር ቪክራም ሚስሪ ሲናገሩ ሞዲ ፕሬዚዳንት ትራምፕ ስልጣን በተረከቡ ሳምንታት ውስጥ የሚያደርጉት ይህ የዋይት ሀውስ ጉብኝት ህንድና ዩናይትድ ስቴትስ ያላቸውን ግንኙነት ጥንካሬና ዓለም አቀፍ አጋርነታቸውን ማሳያ ነው ብለውታል። ሞዲ ፈረንሳይ ላይ በመካሄድ ላይ በሚገኘው በሰው ሰራሽ አስተውሎት ዙሪያ ያተኮረ ጉባኤ ከተከታተሉ በኋላ ነገ ረቡዕ ዋሽንግተን እንደሚገቡ ተገልጧል። ትራምፕ በእጅጉ አግባብ ያልሆነ የቀረጥ አጠቃቀም ከሚከተሉ አገሮች አንዷ ናት ሲሉ ህንድን ቢተቹም አገራቸው የትራምፕን ስጋቶች ለማቅለል ዝግጁ መሆኗን የሚያሳዩ እርምጃዎች መውሰዷን ባለሥልጣናቱ አክለው አመልክተዋል። ትራምፕ ባለፈው ወር ከሞዲ ጋር በስልክ በተነጋገሩበት ወቅት ፍትሐዊ የሆነ የሁለትዮሽ የንግድ ግንኙነት መፈጠር አለበት የሚል ጥሪ አሰምተው ነበር። እንደ አውሮፓውያን የዘመን አቆጣጠር በ2023 ብቻ $32 ቢሊዮን ትርፍ ያስገኘለትና አጠቃላይ ልውውጣቸው $118 ቢሊዮን የሚገመተው የሁለቱ አገሮች ንግድ ትልቋ ዩናይት ስቴትስ የንግድ አጋር ለሆነችው ህንድ ወሳኝ ነው ተብሏል። ህንድ ከዩናይት ስቴትስ ጋር ያላትን የጸጥታና የመከላከያ ግንኙነት ማጠናከር ሌላው የመሪዎቹ ትኩረት እንደሚሆንም የህንድ ባለስልጣናት ተናግረዋል። እንደ ጉዳዩ አዋቂ ተንታኞችን ማስተያየት የልዩ ጦር መሳሪያዎችና ቴክኖሎጂዎችን ግዢ ያካትታል። ፕሬዚዳንት ትራምፕ ህንድ ከዩናይት ስቴትስ የምትገዛውን የአሜሪካ ሰር ጦር መሳሪያዎች ግዢ መጠን እንዲያሳድጉም መጠየቃቸው ተዘግበዋል። ጦሯን ለማዘመን ልዩ የጦር መሳሪያዎች የሚያስፈልጓትን ህንድ በአንጻሩ ለወታደራዊ ጦር መግዣ በምታወጣው ወጪ በዓለም ቀዳሚው ሀገር ናት። ለወትሮው ዋነኛ የጦር መሳሪያ አቅራቢዋ ከሆነችው ሩሲያ በተጨማሪ ከፈረንሳይ፣ እስራኤልና ዩናይት ስቴትስም በተመሳሳይ የጦር መሳሪያዎችን ትሸምታለች። በሌላ ተያያዥ ዜና ኢሚግሬሽን ሌላው ሁለቱን አገሮች የሚያሳስብና በመሪዎቹ ንግግር ትኩረት የሚሰጠው ጉዳይ መሆኑ ተጠቁሟል። ምንም እንኳን ህንድ በዩናይት ስቴትስ የሚኖሩ ህጋዊ መኖሪያ ፈቃድ የሌላቸውን ዜጎቿን ለመመለስ ዋሽንግተን በምትወስደው እርምጃ ለመተባበር ዝግጁ መሆኗን ይፋ ብታደርግም ቁጥራቸው 104 የሚደርስ ህጋዊ የመኖሪያ ፈቃድ የሌላቸው ህንዳውያን ባለፈው ሳምንት በዩናይት ስቴትስ ወታደራዊ አውሮፕላን ተጭነው ወደ ህንድ እንዲመለሱ በተደረገበት ወቅት ለአርባ ሰዓታት እጃቸው የፍጥኝ ታስሮ እንደነበር የሚገልጹ ዘገባዎች በህንድ ተቃዋሚ ፓርቲዎች ዘንድ ከፍተኛ ተቃውሞ ማስነሳታቸው አይዘነጋም። ክቡራትና ክቡራን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
ከዓለም ዙሪያ የተሰባሰቡትን ዜናዎች ያደረሰንን አሉላ ከበደን እናመሰግናለን። ስርጭቱን በማቀናበር ኤልያስ አስማረ፣ የዌብና ማህበራዊ ድረገጽ ፕሮዲውሰራችን አባየው ገበያው፣ እንዲሁም ደግሞ ዋና አዘጋጇ ጽዮን ግርማና እኔ ኤደን ገረመው መሰናዶውን በመምራት አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ወዳደረግ ነው አብይ ርዕሳችን እንሻገር። ዛሬ የካቲት 4 ቀን 2017 ዓ.ም ከጧቱ 2 ሰዓት አካባቢ በኦሮሚያ ክልል ምስራቅ ወለጋ ዞን ጉዳያ ቢላ ወረዳ ልዩ ስሙ ኢፋቢያ በተባለ ቦታ ላይ በደረሰ የትራፊክ አደጋ 43 ሰዎች ህይወታቸው ማለፉና የ42 ሰዎች ደግሞ ለአካል ጉዳት መዳረጋቸውን የጉያ ቢላ ወረዳ አስተዳደር አቶ ሽብሩ ጸጋዬ ለአሜሪካ ድምጽ ተናግረዋል። አደጋው ከሆሮ ጉድሩ ወለጋ ሻምቡ ከተማ ወደ አዲስ አበባ ሲጓዝ የነበረ የህዝብ ትራንስፖርት አገልግሎት የሚሰጥ ተሽከርካሪ ፍሬኑ በመበጠሱ መንገድ ጥሶ ገደል በመግባቱ እንደሆነ ኃላፊው ተናግረዋል። ፀሐይ ዳምጠው ተጨማሪ አላት።
በኦሮሚያ ክልል ምስራቅ ወለጋ ዞን ጉደያ ቢላ ወረዳ ልዩ ስሙ ኢፈብያ በተባለ ቦታ ላይ በደረሰ የትራፊክ አደጋ 43 ሰዎች ህይወታቸው ማለፉንና 42 ሰዎች ከባድ ጉዳት እንደደረሰባቸው የጉደያ ቢላ ወረዳ አስታወቀም። የወረዳው አስተዳዳሪ አቶ ሽብሩ ጸጋዬ አደጋው የደረሰበት አውቶቡስ 85 ተሳፋሪዎችን ይዞ እንደነበር ለአሜሪካ ድምጽ ተናግረዋል። ዛሬ ጠዋት 2 ሰዓት ከ45 ገደማ ከሻምቡ ከተማ 65 ኪሎ ሜትር ላይ በምትገኘው የምስራቅ ወለጋ ዞን ጉደያ ቢላ ወረዳ ወደ አዲስ አበባ 85 ሰዎች አሳፍሮ ይጓዝ የነበረ የህዝብ ማመላለሻ አውቶቡስ ተገልብጦ የሰዎች ህይወት ማለፉን የወረዳው አስተዳዳሪ አስታውቋል። የወረዳው አስተዳዳሪ አቶ ሽብሩ ጸጋዬ ማምሻውን ለአሜሪካ ድምጽ በሰጡት ቃል አውቶቡሱ ከአቅም በላይ በመጫኑ በወረዳው ኢፈብያ በተባለ ስፍራ ላይ ያለውን መንገድ ለመዞር ሲሞክር የተሽከርካሪ ፍሬን ባለመታዘዙ አደጋው መከሰቱን አብራርተዋል።
አውቶቡሱ ከሆሮ ጉድሩ ወለጋ ሻምቡ ከተማም 85 ሰዎችን አሳፍሮ ነበር ወደ አዲስ አበባ ሲጓዝ ነበረው። ከአቅም በላይ ስለጫነ በምስራቅ ወለጋ ጉዳያ ቢላ ወረዳ ልዩ ስፍራው በያ የተባለ መታጠፊያ ሲደርስ የተሽከርካሪ ፍሬን ባለመታዘዙ ተገልብጦ 43 ሰዎች ወዲያውኑ ሲሞቱ፣ 42 ሰዎች ከባድ አካል ጉዳት ደርሶባቸዋል። የሟቾች ቁጥር ሊጨምር ይችላል። ግማሾቹ ወደ ባክ ሆስፒታል ሻምቡና ወደ አዲስ አበባ ይሄዱ ሰዎችም አሉ።
አቶ ታደለ ኤርሳ የሆረጉድር ወለጋ የቀይ መስቀል ድርጅት ቅርንጫፍ ኃላፊ በበኩላቸው የይድረሱልን ጥሪ እንደደረሰ አምቡላንስ ወደ አካባቢው ልከው በህይወት የተረፉ ሰዎች ወደ ህክምና ተቋማት እያደረሱ እንደነበር ተናግረዋል።
ያራ በላንድራቪካ ተቀበይ ጥሬ አምቡላንሲን ወልዳከ
ዛሬ ጠዋት አራት ሰዓት አካባቢ ነው ወደ ድርጅታችን የድረሱልን ጥሪ ስልክ ደረሰን። ከሻምቡ ከተማ ወደ አዲስ አበባ ሰዎችን አሳፍሮ የተጓዘ የነበረ አውቶቡስ ጉዳያ ቢላ ወረዳ ላይ መገልበጡን ተነገረን። አምቡላንስ ልከን እርዳታ ሲናደርቆ ይተናል። ወደ ባኮ ሻምቡና አዲስ አበባ ሆስፒታል በህይወት የተረፉ ሰዎችን የድርጅታችን ተሽከርካሪዎች ከቀይ መስቀል ለአምቡላንስ ተቀናጅቶ ሲንረዳ ነበር። በጣም አሳዛኝ አደጋ ነው።
የጉዳያ ቢላ የትራፊክ ፖሊስ አባል መሆናቸውን የጠቀሱትና ስማቸውን ለመግለጽ ፍቃደኛ ያልሆኑት ለአሜሪካ ድምጽ በስልክ እንደተናገሩት የተሽከርካሪው የመጫን አቅም 62 ሰዎች ሲሆን ከአቅም በላይ በመጫኑ ለአደጋው መንስኤ ነው ብለዋል።
የሰሌዳ ቁጥሩ 12661 ኢቲ የሆነ ታታ የህዝብ ማመላለሻ አውቶቡስ መነሻውን ሻምቡ ከተማ የሆነው ዛሬ ማልዳ 2 ሰዓት ከ45 ደቂቃ ላይ ጉዳያ ብላ ወረዳ ኢፋ ቢያ አካባቢ ላይ ተገልብጦ የሰዎች ህይወት አልፏል። ገሚሶቹ ደግሞ ከባድ የአካል ጉዳት ደርሶባቸው ወደ ተለያዩ የህክምና ተቋማት ተወስደዋል።
በአደጋው ህይወታቸው ያለፈ ሰዎች ቤተሰቦች ለማግኘት የአሜሪካ ድምጽ ያደረገው ጥረት ለጊዜው አልተሳካም። በህይወት የተረፉ ሰዎችንም ማግኘት አልተቻለም። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
የተከታተላችሁት ለምሽቱ የያዝነውን አብይ ዘገባ ነበረ። የትንታኔው መጽሔት ዝግጅቶች ይቀጥላሉ። በሽረ እንዳስላሴ በአንድ መዝናኛ ስፍራ በተወረወረ የእጅ ቦምብ 17 ሰዎች ቆሰሉ። በትግራይ ክልል ሽረ እንዳስላሴ ከተማ በአንድ መዝናኛ ስፍራ ትላንት ሰኞ ምሽት በተወረወረ የእጅ ቦምብ 17 ሰዎች ላይ ቀላልና ከባድ ጉዳት መድረሱን የከተማዋ የጸጥታ ቢሮ አስታውቋል። የጽህፈት ቤቱ ኃላፊ አቶ በሪሁ አይዳይ አንድ የአስር ወር አዳጊ እና 3 ሴቶች መጎዳታቸውን ገልጸው በጥቃቱ የሰው ህይወት እስካሁን ድረስ አለማለፉንም አስታውቋል። ሙልጌታ ጽብሃ ዘገባለሁ።
በትግራይ ክልል ሽረ እንዳስላሴ ትላንት ሰኞ የካቲት 3 ቀን 2017 ዓ.ም ምሽት ላይ አንድ ሰዓት ተኩል አካባቢ ሐረግ መናፈሻ ተብሎ በሚታወቅና ወጣቶች በሚያዘወትሩበት ቦታ በተወረወረ የእጅ ቦምብ በሰዎች ላይ ጉዳት መድረሱን የከተማዋ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ በርሁ አይዳይ ለአሜሪካ ድምጽ ተናግረዋል።
በተወረወረው ቦምብ 17 ሰዎች ናቸው የተጎዱት። 3 ሴቶችና አንድ የአስር ወር ህፃን ይገኙባቸዋል። ይህ በከተማችን ያጋጠመ ያልተለመደ ተግባር ነው።
የመዝናኛ ቤቱ ባለቤት አቶ ባራኺ ሐጎስ እንደሚባሉና ማንነቱ ያልታወቀ ሰው ከአሁን በፊት ብር እንዲሰጣቸው በተደጋጋሚ በስልክ ይጠይቃቸው እንደነበረና ይህንንም ካልፈጸመ ወደ ስራ ቦታቸው ቦምብ እንደሚወረውር ይዝትባቸው እንደነበረ ለፖሊስ ማስታወቃቸው አቶ በሪሁ ገልጸዋል።
እንቅፋቱን ሆነ ነብሎ ብሎ ስትምጥራይ
ለእኛ የማጣራት ሂደቱን ያከበደው የስልክ ልውውጦችን መረጃ ከቴሌ ለማግኘት ከፌዴራል ብቻ ነው የሚገኘው። ከጦርነቱ በፊት የደዋዮችን አድራሻም ይሁን የስልክ ልውውጥ ፖሊስ ከአካባቢው ቴሌ ያገኝ ነበር። አሁን ግን ይህ ቀርቷል።
በዚህ ምክንያት የደዋይም ሆነ ድርጊቱም ፈጽሟል ተብሎ የተጠረጠረው ሰው ማንነት ማወቅ እንዳልተቻለ አስረድተዋል። በቦታው በተመሳሳይ ከሶስት ሳምንታት በፊት ጥር 12 ቀን 2017 ዓ.ም ምሽት ላይ ቦምብ ተወርውሮ እንደነበረ ገልጸው በሰዎች ላይ ጉዳት እንዳልደረሰ ተናግረዋል። እስካሁን በጉዳዩ የተጠረጠሩ 2 ሰዎች በቁጥጥር ስር ውለው ጉዳያቸው እየተጣራ መሆኑን አስታውቀዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
በአማራ ክልል ቋራ ወረዳ 3 ሰዎች በኮሌራ ወረርሽኝ ሞቱ። በአማራ ክልል በምዕራብ ጎንደር ዞን ቋራ ወረዳ ልዩ ስሙ በርሜል ጊዮርጊስ በተባለ የጸበል ስፍራ እንደገና ባገረሸ የኮሌራ ወረርሽኝ 3 ሰዎች መሞታቸውን የአማራ ክልል የህብረተሰብ ጤና ኢንስቲትዩት አስታውቋል። አስቴር ምስጋናው ዘገባላት።
የአማራ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ በላይ በዛብህ ለአሜሪካ ድምጽ እንደተናገሩት ከታህሳስ 25 ቀን 2017 ዓ.ም ጀምሮ በጸበል ስፍራ በተደጋጋሚ በተቀሰቀሰ የኮሌራ ወረርሽኝ 3 ሰዎች መሞታቸውንና ከ200 በላይ የሚሆኑ ሰዎች በወረርሽኙ ተይዘው በጤና ተቋማት ክትትል እየተደረገላቸው እንደሚገኝ ተናግረዋል።
ያው በርካታ ባይሆኑም አንድም ሁለትም በየቀኑ አንዳንድ ቀን ዜሮ ይሆናል። አንዳንዴ 3፣ 4፣ 5፣ 10 ያለ የተንጠባጠበ ትናንት 5 እንደገና ህሙማን ተመዝግቧል። በአጠቃላይ ከታህሳስ 5 ጀምሮ እስከ ትናንት ወደ 223 ህሙማን እና 3 ሰዎች ደግሞ ህይወታቸው አልፏል።
የምዕራብ ጎንደር ዞን ጤና መምሪያ የህብረተሰብ ጤና አደጋዎች መከላከልና መቆጣጠር አስተባባሪ አቶ አህመድ አሊ በበኩላቸው ወረርሽኙ አፋጣኝ ምላሽ ሊሰጠው እንደሚገባ አሳስበዋል።
በጣም እየሰጋን ነው። ምክንያቱም አሁን የሚመጣው ትልቅ አርባ ጾም አለ። ለአርባ ጾም ደግሞ ሰው በብዛት ወደ ጠበልም ወደዛም በዛ ስለሚንቀሳቀስ እንቅስቃሴዎች በብዛት ስለሚጨምሩ ስጋት አለብን። ዞሮ ዞሮ አንድም ኬዝ ቢሆን ኮሌራ እንዲከሰትም እንዲኖርም የማይፈለግ በሽታ ስለሆነ ኬዙ ትንሽ ነው ተብሎ አይወሰድም።
የአውሮፓ ህብረት የአስቸኳይ አደጋዎች መከላከያ ቢሮ በአማራ ክልል እንደገና ባገረሸው የኮሌራ በሽታ የሶስት ሰዎች ህይወት ማለፉን አስታውቋል። የበሽታው መነሻ ቋራ ወረዳ ውስጥ የሚገኝ በርሜል ጊዮርጊስ የሚባል የጸበል ቦታ እንደሆነ የጠቀሰው ቢሮ ጸበሉን ለመጠቀም ከሌሎች የክልሉ አካባቢዎች በርካታ ሰዎች ስለሚሄዱ በሽታው የመስፋፋት እድሉ ከፍተኛ ነው ብሏል። በክልሉ የሚካሄደው ግጭት ለረድኤት ድርጅቶች እንቅስቃሴ እክል እንደሆነ ቢሮ ጠቅሷል። ዋና ዳይሬክተሩ አቶ በላይ በዛብህ እንደሚሉት ከታህሳስ 25 ቀን 2017 ዓ.ም ጀምሮ እስከ ትላንት የካቲት 3 ቀን ድረስ በየቀኑ የበሽታው ተጠቂ በጤና ተቋማት እየተመዘገበ እንደሚገኝ ገልጸው የጸበል ስፍራው በትንሹ ለ30 ቀናት ካልተዘጋ ወረርሽኙ ከክልሉ አልፎ በአገር አቀፍ ደረጃ የከፋ ጉዳት ሊያደርስ እንደሚችል ስጋታቸውን ገልጸዋል።
እዛ አካባቢ መተባበር ችግር አለ። ትምህርት ላለመቀበል እዛው ጸበሉ ቦታ ላይ ያሉ ሰዎች እና ሰውን ከተለያየ ከአዲስ አበባ ጭምር ከባህር ዳር፣ ከጎንደር እንደዚህ ከተለያየ ቦታ በአውቶቡስ ተጭኖ ወደዛ እንዲሄድ የሚያደርጉ ኤጀንቶቹ ወኪሎች ይሄ ነገር እንዲቋረጥ ያለመፈለግ ሁኔታ አለ፣ በግልጽ ማለት ነው። ጸበሉ ቦታ የሚያስተባብሩ ሰዎች ከሃይማኖት ተቋም አንጻር ጠቅላይ ቤተ ክህነት ማገዝ የእነሱን መመሪያ መቀበል አለባቸው። ታች ዛ ጸበል ቦታ ያሉ ሰዎች ማለት እኛ እንደ ህብረተሰብ ጤና ኢንስቲትዩት እና እንደ ሙያ የምንመክረው በሽታው ቢያንስ ለ30 ቀን ዜሮ ከሆነ በኋላ አገልግሎትን ተመካክሮ እንደገና ማስጀመር ይቻላል ነው የመጀመሪያው አማራጭ። ሁለተኛው ሙሉ በሙሉ ሰው ይህንን አውቆ ለተወሰነ ጊዜ እንዲቆም ነው እኛ የምንመክረው ማለት ነው።
የሚመለከተው የመንግስት አካላትም ትብብር እንዲያደርግ ጥሪ አቅርበዋል።
ደብዳቤ ጽፈናል ለትራንስፖርትና ሎጂስቲክስ ቢሮ፣ ለባህልና ቱሪዝም ቢሮ ደብዳቤ ጽፈናል። በርካታ ሰዎች በባስ በአውቶቡስ እየተጫኑ ስለሚሄድ እንዲቆም ካላደረግም በሽታውን እዛ ዜሮ ማድረግ አይቻልም ማለት ነው።
የምዕራብ ጎንደር ዞን ሀገረ ስብከት ዋና ስራ አስኪያጅ ሊቀ አላፍ ቆሞስ አባ ኃይለ ማርያም ያሳይ ስለ ጉዳዩ ተጠይቀው የጤና ባለሙያዎች ወረርሽኙ አሳሳቢ ነው፣ ጸበሉ መዘጋት አለበት ካሉ እንዘጋለን ብለዋል።
በዚህ ልክ እየገፋ ከሆነ እኛ ዝም ብለን አናይም። 2015 ላይ ጸበሉን ያቆም ነው እኛንን፣ አሁንም እናቆመዋለን። ግን ስናቆመው የዞኑ ጤና መምሪያ አለ፣ የዞኑ መንግስት አለ ራሱን ችሎ። በአጠቃላይ ግን ኮሚቴው ነው አሁን በአጭር ጊዜ ሳምንታል ሙላን የተዋየን ኮሚቴውን እያዋቀርን ያለ ነው አሁን።
ከ2015 ዓ.ም ጀምሮ በክልሉ በባህር ዳርና በጎንደር ከተማ እንዲሁም በኦሮሞ ብሔረሰብ አስተዳደር ዞን ባቲ ወረዳ፣ ምዕራብ ጎንደር ዞን ቋራ ወረዳን ጨምሮ በተለያዩ አካባቢዎች በተለያየ ጊዜያት ወረርሽኙ ተከስቶ እንደነበር የአማራ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ በላይ በዛብህ ገልጸው በዚህም ከ90 በላይ ሰዎች መሞታቸውንና ከ4000 በላይ በወረርሽኙ ተጠቅተው በሕክምና ተቋም አገግመው መውጣታቸውን አስታውሰዋል። በወቅቱም ለአንድ ወር ያህል የጸበል ስፍራው ተዘግቶ እንደነበረም ጠቅሰዋል። ለአሜሪካ ድምጽ አስቴር ምስጋናው።
አቶ ልደቱ አያሌው በሌላ አየር መንገድ ወደ ሀገራቸው ለመሄድ መዘጋጀታቸውን ገለጹ። ፖለቲከኛው አቶ ልደቱ አያሌው ወደ ሀገር ቤት ለመመለስ ትኬት ቆርጬና አስፈላጊውን ሰነድ አሟልቼ አውሮፕላን ጣቢያ በሰዓቱ ቢገኝም የኢትዮጵያ አየር መንገድ እንዳልሳፈር ከለከለኝ ሲሉ ለአሜሪካ ድምጽ ተናግረዋል። የአየር መንገድ አትላንታ ቢሮ ኃላፊዎች ከዋናው ቢሮ እርሳቸውን ማስተናገድ እንዳይችሉ የክልከላ ትዕዛዝ እንደተሰጣቸውና ክልከላውን በአሜሪካ የኢትዮጵያ ኤምባሲ ማስነሳት ከቻሉ ብቻ እንደሚያስተናግዷቸው እንደገለጡላቸውም ተናግረዋል። አቶ ልደቱ ቀኑን ሳይጠቅሱ በሌሎች አየር መንገዶች ትኬት በመቁረጥ በቅርቡ ወደ ሀገራቸው ለመመለስ ማሰባቸውን ለአሜሪካ ድምጽ ጨምረው ተናግረዋል። በዚህ ጉዳይ ላይ የኢትዮጵያ አየር መንገድን በኢትዮጵያ በዩናይትድ ስቴትስ የኢትዮጵያ ኤምባሲንና የኢትዮጵያ ኢሚግሬሽንና ዜጎች አገልግሎት ኃላፊዎችን ምላሽ ለማካተት ያደረግነው ጥረት አልተሳካም። አስማማው ነው ዘገባለሁ።
በኢትዮጵያ ፖለቲካ ታሪክ ውስጥ ረጅም ዓመታትን ባስቆጠረ ተሳትፏቸው የሚታወቁት አቶ ልደቱ አያሌው በአሜሪካን ሀገር ሲከታተሉ የነበረውን ሕክምና ጨርሰው ወደ ኢትዮጵያ ለመመለስ ለጉዞ የመረጡት የኢትዮጵያ አየር መንገድ እንዳይሳፈሩ እንደከለከላቸውና በሌላ አየር መንገድ ወደ ሀገራቸው እንደሚመለሱ ተናግረዋል።
በቀጣይ የማደርገው ምንድን ነው? ሌሎች አየር መንገዶች አሉ ወደ ኢትዮጵያ በረራ የሚያደርጉ፣ በእነሱ ትኬት ቆርጬ ሀገር ይገባለሁ። ከፈለገ መንግስት መረጃ አለኝ እጠረጥረዋለሁ ካለ ሊያስረኝ ይችላል። በህግ ለመጠየቅ ዝግጁ ነኝ። እኔ ንጽህናዬን አውቃለሁ። ንጽህናዬንም ስለማውቅ ነው መንግስት በዚህ ደረጃ ከሰዋለሁ እያለ በሽብርተኝነት ወደ ሀገር የሚሄደው። ሙሉ በሙሉ በራሴ ስለምተማመን ነው እና ደግሞ ሰላማዊ ታጋይ ስለሆንኩ እና ከኢሚግሬሽን ጋር ምንም የሚያያይዘው ነገር ፓስፖርት ነው ያለኝ፣ የታደሰ ፓስፖርት ነው። ስለዚህ ከዛ ደግሞ ኢትዮጵያ አላስገባም ብሎ ደግሞ ሊመልሰኝ አይችልም። ምክንያቱም ሌሎች መንግስታት ቪዛ ሳሊዝ ሊያስገቡኝ አይችሉም፣ መብታቸው ነው። ምክንያቱም የእነሱ ዜጋ አይደለም። ኢትዮጵያ ግን ለመግባት ቪዛ አያስፈልገኝም፣ ፓስፖርት ብቻ ነው የሚያስፈልገኝ፣ ዜጋ መሆን ብቻ ነው የሚያስፈልገኝ። ይሄን ደግሞ አሟላለሁ እና ይሄ በእውነት በጣም የሚያስቅ የሚያስገርም የሚያሳዝን ነገር ነው እና መግባት አይቀርም፣ ኢትዮጵያ እገባለሁ በሌላ አየር መንገድ ሄዳለሁ። ግን ያሳዝናል። አንደኛ በጣም ስመጥር የሆነ የኢትዮጵያ አየር መንገድን ስም ማቆሸሽ ነው እንደዚህ አይነት ነገር ማድረግ። ምክንያቱም መንግስት ራሱ ህግ አላከብር ብሎ የኢትዮጵያ አየር መንገድን ህግ እንዲጥስ ነው እያደረገ ያለ።
አቶ ልደቱ ለረጅም ጊዜ ያቆያቸውን ህክምና ጨርሰው ወደ ኢትዮጵያ ለመመለስ ትኬት ቆርጠውና አስፈላጊውን ሰነድ አሟልተው አትላንታ የሚገኘው አውሮፕላን ጣቢያ በሰዓቱ ቢገኙም የኢትዮጵያ አየር መንገድ እንዳይሳፈሩ እንደከለከላቸው ለአሜሪካ ድምፅ ተናግረዋል።
በዚህ ሀገር ጠዋት 3:30 ላይ ነበረ በረራዬ እና ያው የታደሰ ፓስፖርት ነው ያለኝ፣ ቫሊድ ነው። ትኬቴም አስቀድሞ የተረጋገጠ ወይም ኮንፈርም እንደሆነ ትኬት ነው ያለኝ። ስለዚህ ውጭም ቤትም ዓለም ታይቶ ስለማይታወቅ በረራ እከለከላለሁ ብዬ አላሰብኩም። እዛ ኢትዮጵያ አየር መንገድ በሰዓቱ ደረስኩ፣ ጠዋት ከጠዋቱ 12 ሰዓት እና እዛ ትኬት ኦፊስ ፍሮንት ዴስክ ላይ ያሉት ሰዎች ፓስፖርቴን ስሰጣቸው የቦርዲንግ ፓስ ለማግኘት ማለት ነው፣ ከዛ ትኬቴን ማግኘት አልቻሉም መጀመሪያ። ከዛ በኋላ የቆረጥኩት ትኬት ኮንፈርምድ መሆኑን ሪሲት ያለው መሆኑን ሳሳያቸው ሱፐርቫይዘር ጠርተው አነጋገሩ። ሱፐርቫይዘሯ ስትፈትሽ ውስጥ ላይ ያው ክልከላ የተጣለ እንደሆነ እና በአሜሪካ የኢትዮጵያን ኤምባሲ አነጋግሬ የተለየ ፈቃድ ካልተሰጠኝ በስተቀር ወደ ኢትዮጵያ እንዳልበር ክልከላ የተጣለብኝ መሆኑን ነገሩኝ ማለት ነው። ከዛ በኋላ ያው አሰራሩ ህገወጥ ስለሆነ እዛ ያለውን የኤሪያ ማናጀሩን ማነጋገር ይችል እንደሆነ ጠየቅኳቸው። ልጆቹ ፈቃደኛ ሆነው ማናጀሩን ጠሩልኝ። ማናጀሩም ያው መከልከሉን አሁን ዛሬ ነው ያየ ነው እና ያው የኢትዮጵያ አየር መንገድ ንብረትነቱ የኢትዮጵያ መንግስት ነው፣ ከዛ የመጣልንን ትዕዛዝ ማክበር ነው የኛ ግዴታ፣ ሌላ የምናውቀው ነገር የለም። ስለዚህ ኤምባሲ አነጋግረህ የተለየ ነገር ካልተፈጠረ ወይም እንዲነሳልህ ካልተደረገ በስተቀር መብረር አትችልም አሉኝ። ያው ወደ ቤት የተመለሱ
የአየር መንገዱ አትላንታ ቢሮ ኃላፊዎች በነገሯቸው መሰረት ዋሽንግተን ዲሲ የሚገኘውን የኢትዮጵያ ኤምባሲ በስልክ ለማግኘት ጥረት ማድረጋቸውንና የሚመለከታቸው የኤምባሲ ኃላፊዎችን ማግኘት እንዳልቻሉም ገልጸዋል። የኢትዮጵያ መንግስት አቶ ልደቱ አያሌውን በሚያዝያ 22 ቀን 2015 ዓ.ም ለሽብር ተልዕኮ በህወሓት አደረጃጀት ውስጥ ተገኝቷል በሚል ፎቶአቸውን በመገናኛ ብዙሃን ካወጣቸው ታዋቂ ግለሰቦች መካከል አንዱ ናቸው። ይህ ቢሆንም እስካሁን ክስ እንዳልተመሰረተባቸው የሚናገሩት አቶ ልደቱ ወደ ኢትዮጵያ ለመሄድ የተነሱትም የሚከሰሱም ከሆነ በሀገራቸው ለመዳኘት በማሰባቸው ምክንያት እንደሆነም ይናገራሉ።
እንግዲህ እኔ ምንም የሰራሁት ወንጀል የለም፣ ሰላማዊ የፖለቲካ ታጋይ ነኝ። እርግጥ ነው ከተወሰነ ጊዜ በፊት ከአመት በፊት መንግስት በሽብርተኝነት ወንጀል ጠርጥሮኝ ወይም ደግሞ እንደሚፈልገኝ ይፋ አድርጓል በመገናኛ ብዙሃን። የመሰረተው ክስ ግን እስካሁን ድረስ የለም። እኔ ግን ንጽህናዬን ስለማውቅ እና ደግሞ በህግ መዳኘትን ስለማምን አገሬ ሄጄ የምጠየቀው ነገር ካለ በህግ እጠይቃለሁ። ነገር ግን ወንጀል የለብኝም፣ የተከሰስኩትም ነገር የለም። ስለዚህ ወደ ውጭ ሀገር የመጣሁት ለህክምና ነው፣ ህክምና የናሆ ጨርሻለሁ፣ መመለስ አለብኝ በሚል ነው። እና ተጠያቂነትም ቢመጣ ተጠያቂ ለመሆን ነው የሄድኩት። እና በጣም የሚገርመው ነገር ይሄ ነው። በይፋ በመገናኛ ብዙሃን በሽብርተኝነት ወንጀል ፈልገዋለሁ ብሎ እኔን ሲናገር፣ እንደውም ከዛም አልፎ በኢንተርፖል ሁሉ አስይዤ ወደ ኢትዮጵያ እንዲመጣ አድርገዋለሁ ሲል የነበረውን ሰው እኔ በበጎ ፈቃድ በህግ ተማምኜ ወደ ኢትዮጵያ ሄዳለሁ ስል መከልከል በየትም ዓለም ተደርጎ አያውቅም። ምክንያቱም መብትም የለውም የኢትዮጵያ መንግስት እኔን ወደ ሀገር ቤት እንዳልገባ ለማድረግ፣ ምክንያቱም ዜግነቴ ኢትዮጵያዊ ነኝ፣ ሌላ ሀገር የለኝም።
አሁን የገለጹልኝን ጉዳይ በተመለከተ እየተከታተሉት ነበር? ምን ላይ ነው ያለው ጉዳዩ?
አዎ እከታተላለሁ። ጠበቃ ይዤ ያኔ ታስታውስ ከሆነ ህክምና ላይ ያለሁ እንደዚህ ክስ አቀርባለሁ ሲል መንግስት፣ በቃ መንግስት ክስ የሚያቀርብ ከሆነ ህክምናዬን ቢሆን አቋርጬ እሄዳለሁ፣ ክስ ካላቀረበ ግን ያው ህክምናዬን ጨርሼ በራሴ ጊዜ ነው የምመለሰው ነው ያልኩት። ያው ቃሌን አክብሬ አሁን ህክምናዬን ስጨርስ ለመመለስ ነው። ግን ከጠበቃዬ ጋር ክትትል እናደርጋለን። እስካሁን የተመሰረተብኝ ክስ የለም። ቤቴን ከመፈተሻቸው በመገናኛ ብዙሀን ከመናገራቸው ውጪ የደረሰም መጥሪያ የለም፣ የተመሰረተም ክስ የለም። ግን ክስም መስርተው ቢሆን ወንጀለኛን እንደውም ፈልገህ ትይዛለህ እንጂ አገሩ አይግባት። ህግ ካለ መንግስት ካለ ዜጋ ነኝ፣ በህግ የሚያስጠይቀኝ ነገር ካለ በህግ ይጠይቀኛል እንጂ ወደ ሀገሬ እንዳልገባ ሊከለክለኝ አይችልም። ማንም አገር የራሱን ዜጋ ወደ ሀገሩ እንዳይገባ ሊከለክል አይችልም።
በጉዳዩ ላይ የተጠቀሰው የኢትዮጵያ አየር መንገድ ዋና ቢሮ ኃላፊዎችን በዚህ ጉዳይ ምላሻቸውን በስልክ ጠይቀናቸው የነበረ ቢሆንም ጥያቄውን በኢሜይል እንድናቀርብና ምላሽ እንደሚሰጡ በነገሩ መሰረት የአሜሪካ ድምፅ ጥያቄውን ቢያቀርብም እስካሁን ምላሽ ባለመስጠታቸው ማካተት ሳንችል ቀርተናል። የአሜሪካ ድምፅ ከኢትዮጵያ አየር መንገድ በተጨማሪ ዋሽንግተን ከሚገኘው የኢትዮጵያ ኤምባሲ ምላሽ ለማካተት ጥረት አድርጎ የነበረ ቢሆንም በኢሜይልና በስልክ ያቀረብነው ጥያቄ ይህንን ዘገባ እስካጠናቀርንበት ድረስ ምላሽ አላገኘንም። በተመሳሳይ የፓስፖርት አገልግሎትን ጨምሮ ወደ አገር ውስጥ የሚገቡና የሚወጡ ሰዎች በተመለከተ ስልጣን ያለው የኢሚግሬሽንና ዜግነት አገልግሎት ኃላፊን ለማናገር ያደረግነው ጥረትም ሳይሳካልን ቀርቷል። የሁሉንም የመንግስት ኃላፊዎች ምላሽ የምናገኝ ከሆነ ለአድማጮቻችሁ የምናቀርብ መሆኑን ከወዲሁ እንገልጻለን። አቶ ልደቱ አያሌው ወደ አሜሪካ ለሕክምና ከመምጣታቸው በፊትም በኢትዮጵያ በእስር ላይ እንደነበሩ የሚታወስ ነው። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አድማጮቻችን ዘገባዎቻችን ይቀጥላሉ። የዩናይትድ ስቴትስና አውሮፓ ሀገራት አምባሳደሮችና ተወካዮች በመቀለ ተገናኝተዋል። የዩናይትድ ስቴትስ፣ ብሪታንያ፣ ጀርመን፣ ጣሊያን፣ ፈረንሳይና የአውሮፓ ህብረት አምባሳደሮችና ተወካዮች ከትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳና ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር ተወያይተዋል። ስለዚህ ጉዳይ ማብራሪያ ልሰጠን በትግራይ ክልል የሚገኘው ዘጋቢያችን ሙልጌታ አጽብሀ በስልክ መስመር ላይ ይገኛል። ጤና ስጥልኝ ሙልጌታ፣ እንደምን አመሸ?
ጤና ስጥልኝ ሄደን፣ እንደምን አመሸሽ አለን።
እስቲ እንግዲህ መግቢያ ላይ እንደገለጽኩት የዩናይትድ ስቴትስና የአውሮፓ ሀገራት አምባሳደር ተወካዮች በመቀለ ተገኝተው ዛሬ ከክልሉ ፕሬዚዳንትና ከህወሓት ሊቀመንበር ጋር ውይይት አድርገዋል። ይዘቱና ሁኔታው ምን ይመስላል?
አመሰግናለሁ ኤደን። ዛሬ ማክሰኞ ወደ መቀለ ከተማ ሲገቡ ልኡካኑ በክልሉ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ጠዋት አቀባበል ተደርጎላቸዋል። ልኡካኑ ከትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳና ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋራም ተወያይቷል። መቀመጫው በአዲስ አበባ ያደረገ የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ ዛሬ ማክሰኞ የካቲት 4 ቀን 2017 ዓ.ም የዩናይትድ ስቴትስ፣ ብሪታንያ፣ ጀርመን፣ ጣሊያን፣ ፈረንሳይና አውሮፓ ህብረት አምባሳደሮችና ተወካዮች በፕሪቶሪያ የተፈረመውን ግጭት በዘላቂነት የማቆም ስምምነት አስመልክቶ ከክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳና ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር ተገናኝተው እንደተወያዩ አስታውቋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ በውይይቱ የፕሪቶሪያ ስምምነት በምልአት ባለመተግበሩ ተፈናቃዮች መመለስ እንዳልተቻለ ገልጸዋል። የትግራይ ችግርም መፍታት አልተቻለም ሲሉ ነው ለልኡካኑ ያስረዱት። በፕሪቶሪያ የተፈረመው ግጭት በዘላቂነት የማቆም ስምምነት ትግበራ ላይ አለ ያሉት ለውጦች እንዲሁም ለትግበራው የሚያጋጥሙ እንቅፋቶች አስመልክቶ የምናካሄዳቸው ውይይቶች ቅጥያ ነው ያሉት አቶ ጌታቸው በዚህ ውይይትም የሚያጋጥሙ ችግሮች መፍትሄ ለማበጀት ያግዛል ሲሉ ገልጸዋል። የስምምነቱ አንኳር የሆነው ተፈናቃዮች ወደ ቀያቸው የመመለስ ሁኔታም አለመፈጸሙ አሁን የገጠመን ችግር ነው ሲሉ ነው ፕሬዚደንቱ ያነሱት። በትግራይ በአሁኑ ጊዜ ያለው ፖለቲካዊ ቀውስም መነሻው ይህ ነው ሲሉ ነው አቶ ጌታቸው ያነሱት።
አመሰግናለሁ። እንግዲህ ሙልጌታ፣ ሌሎች ተወያዮች በተለይ ደግሞ ልዑካኑና አምባሳደሩ ለየት ባለ ሁኔታ ያነሷቸው ጉዳዮች ነበሩ ወይም በዚህ ጉዳይ ላይ የሰጡት ምላሽ ምን ይመስላል?
የልዑካኑን መሪ የብሪታንያ መንግስት አምባሳደር በኢትዮጵያ ዳረን ዊልች ነበሩ። እሳቸው ከአቶ ጌታቸው ረዳ ጋር በነበረው ውይይት ባነሱት በብዛት የተለያዩ ሀገራት አምባሳደሮችና ተወካዮች ወደ መቀለ የተጓዙት የፕሪቶሪያው ስምምነት በምልአት እንዲተገበር ካላቸው ፍላጎት ነው በማለት አስረድተዋል። ቁጥራችን ብዙ ሆነን እዚህ የመጣነው ግጭት በዘላቂነት ለማቆም የተደረሰው ስምምነት በተሻለ መልኩ ዓለም አቀፉ ማህበረሰብ እንዲተገበር እንደሚፈልግ ማሳያ ነው ሲሉ ነው የገለጹት። ስምምነቱን እንደግፋለን፣ የስምምነቱ ትግበራ ብዙዎች እንደሚሹት በፍጥነት እየተተገበረ እንዳልሆነም እንረዳለን ነው ያሉት አምባሳደሩ። በዚህ ውይይትም ስለ ሁኔታው በተሻለ መንገድ ለመረዳት ያግዘናል፣ እንዲሁም ዓለም አቀፉ ማህበረሰብ ስምምነቱ ለመፈጸም የሚጠበቅበት እገዛ ለመለየት ያግዛል ሲሉ አንስተዋል። ልዑካኑ ቅድም እንደገለጽኩት ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋራም ተወያይቷል። የህወሓት በፌስቡክ ገጹ እንደገለጸው ህወሓት ዶክተር ደብረጽዮን በውይይቱ የፕሪቶሪያው ስምምነት በምልአት ባለመተግበሩ የክልሉ ህዝብ ስቃይ፣ መከራና እንግልት መቀጠሉና ተፈናቃዮቹ በመጠለያ ካምፕ እየተንገላቱ ይገኛሉ በማለት ነው ለልዑካኑ የገለጹት። የስምምነቱ መተግበር ለዘላቂ ሰላም ትልቅ ሚና እንዳለውም ዶክተር ደብረጽዮን አስረድቷል። ልዑካኑ በመቀለ ሰብአ ካሬ ተብሎ በሚታወቅ የተፈናቃዮች ካምፕ በመጓዝም ተፈናቃዮች ያሉበት ሁኔታ አይቷል፣ እንዲሁም ተወያይቷል። አምባሳደሮቹና ተወካዮቹ በመቀለ የነበራቸው ጉብኝትም አመሻሽ ላይ አጠናቀው ወደ አዲስ አበባ ተመልሰዋል። ሄደን አመሰግናለሁ።
እኔም በጣም ነው የማመሰግነው ሙልጌታ። እንግዲህ በቀጣይም የሚኖሩ ክስተቶችና ሁነቶችን እየተከታተልክ እንደምታደርሰን ሙሉ እምነቴ ነው። ለዛሬ ምሽት ግን ስለሰጠህን ማብራሪያ አመሰግናለሁ። መልካም ምሽት ይሁንልህ።
አመሰግናለሁ።
አስከትለን የምናልፈው ወደ አፍሪካ ነክ ጉዳይ ነው። በዳርፉር የተፈናቃዮች መጠለያ ህጻናት በረሃብ እየሞቱ ነው። በሱዳን በምግብ እጦትና ተያያዥ በሽታዎች ምክንያት ሰዎች እየሞቱ ባሉባቸው ቢያንስ 5 ስፍራዎች ረሃብ መግባቱን የተባበሩት መንግስታት ድርጅት አውጇል። ከነዚህ ስፍራዎች መካከል አንዱ በግጭቱ ምክንያት ከበባ ውስጥ ያለውና በሰሜን ዳርፉር የሚገኘው ዛምዛም የተፈናቃዮች መጠለያ ነው። የአሜሪካ ድምጹ ሄነሪ ዊልኪንስ መጠለያቸውን ለቀው የወጡ ተፈናቃዮችን አነጋግሮ ያደረሰን ዘገባ እንግድ ወልዴ እንደሚከተለው ያቀርበዋል።
ስሙ እንዲጠቀስ ያልፈለገው ተፈናቃይ ከዛምዛም መጠለያ ወጥቶ ሱዳንን ከቻድ በሚያዋስነው ድንበር ላይ ከሚገኘው ሌላ የተፈናቃዮች መጠለያ ደርሰዋል። በሰሜን ዳርፉር ከሚገኘው የዛምዛም መጠለያ ጀምሮ ያለውንና አስቸጋሪውን 340 ኪሎ ሜትር ርቀት መንገድ የተጓዘው በእግሩ ነው። መጠለያው ረሃብ የሚታይበትና ከሱዳን ሰራዊት ጋር በመዋጋት ላይ ባለው የፈጥኖ ደራሽ ኃይሉ ከበባ ውስጥ የሚገኝ ነው። ተፈናቃዩ ለደህንነቱ ሲል ስሙ እንዲጠቀስ አልፈለገም።
በዛምዛም እየሆነ ያለው አሳዛኝ ነው። ፍንዳታዎቹ ሰውን እየጨረሱ ነው። ገንዘብ የለም፣ ምግብ የለም። አንዳንዴ በቀን አንድ ጊዜ ነው የምንበላው።
እርሱና በዛምዛም መጠለያ የሚገኙ ሌሎች የማህበረሰቡ አባላት በረሃብ ተጎድተው የሞቱ 25 ሕፃናትን እንደቀበሩ ያውሳል። ተመድ እንደሚለው የዳርፉር የተወሰነው ክፍል በረሃብ ተመትቷል። ይህም በዓለም ከሰባት ዓመታት ወዲህ የመጀመሪያው ረሃብ የታወጀበት ስፍራ ያደርገዋል። የረድኤት ቡድኖችና ነዋሪዎች እንደሚሉት 300 ሺህ ተፈናቃዮችን የያዘው መጠለያ በፈጥኖ ደራሽ ኃይሉ ተደጋጋሚ የከባድ መሳሪያ ድብደባ ይደርስበታል። የፈጥኖ ደራሽ ኃይሉ ጃንጃዊድ ከተሰኘው ሚሊሻ የተወለደ ነው። ስሙ እንዲጠቀስ ያልፈለገውና ወደ ቻድ ከሸሹት ውስጥ አንዱ የሆነው ሌላው ተፈናቃይ ይህን ይላል።
መጀመሪያ እዚህ ስንመጣ የሰብአዊ ድርጅቶች ስላሉ ደህንነታችን የተጠበቀ የሚሆን መስሎን ነበር። ጃንጃዊድ ጥቃት የሚፈጽምባቸው አልመሰለንም ነበር፣ ግን አጠቁ።
ተፈናቃዩ ጨምሮ እንዳለው አዛውንቶችና ህጻናት ቀድመው ከሚሞቱት ውስጥ ናቸው።
ብዛት ያኔ አያዛ አስኩባር ያኔ አዛውንቶችና ህፃናት ይበልጥ የተጋለጡ ናቸው። በመግብና ህክምና ጦትና ምክንያት በርካታ ቤተሰቦች ልጆቻቸውን አጥተዋል።
የዓለም ምግብ ፕሮግራም በበኩሉ እንዳለው ረሃብ የተከሰተው በግጭት ምክንያት ነው። ሌኒ ኪንዝሊ በሱዳን የፕሮግራሙ የኮሙኒኬሽን ኃላፊ ናቸው።
And I think the main point is, you know, this is a man-made conflict in this country.
ዋናው ነጥብ እንደሚመስለኝ ይህ ሰው ሰራሽ ግጭት ነው። ስለዚህ ረሃቡም ሰው ሰራሽ ነው። መፍትሄውም ሰው ሰራሽ ብቻ ነው ሊሆን የሚችለው። እዚህ ያለው ሁኔታ በዓለም ለረጅም ጊዜ ያልታየ ረሃብ ከመፍጠሩ በፊት ለሰባዊ እፎይታ ሲባል ግጭቱ መቆም አለበት።
በቻድ ለሚገኙ ተፈናቃዮች ምግብ በማዳረስ ላይ የሚገኘው ተመድ እንደሚለው በዳርፉር የሚታየው ረሃብ በያዝነው የፈረንጆች ዓመት አጋማሽ ላይ ወደ ተጨማሪ 5 ክልሎች ሊስፋፋ ይችላል። ሄንሪ ዊልኪንስ ከቻድ ለላከው ዘገባ እንግዶል ነኝ፣ ዋሽንግተን ዲሲ።
ትራምፕ በብረታ ብረትና አሉሚኒየም ላይ 25 ከመቶ ቀረጥ ጥለዋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በብረታ ብረትና አሉሚኒየም ላይ ትላንት ሰኞ 25 ከመቶ ቀረጥ መጣላቸው እያነጋገረ ነው። በቀረጡ በጣም የሚጎዱት ለአሜሪካ ዋናዎቹ የብረታ ብረትና አሉሚኒየም አቅራቢ የሆኑት ካናዳና ሜክሲኮ ሊሆኑ እንደሚችሉም ተመልክቷል። ትራምፕ ንግድን በሚመለከት እየወሰዱ ያሉት እርምጃ ከዋናዋ ከዩናይትድ ስቴትስ ተቀናቃኝ ከቻይና በኩል የበረታ ነቀፌታን አስከትሏል። የአሜሪካ ድምጽ የዋይት ሀውስ ዘጋቢ አኒታ ፖል ያጠናቀረችው ዘገባ ዝርዝሩን ይዛል። ቆንጅታዬ ታቀርበዋለች።
ፕሬዚደንት ዶናልድ ትራምፕ የንግድ ጦርነቱን ቀጥለዋል። ትናንት ሰኞ ከውጭ በሚገቡ ብረታ ብረትና አሉሚኒየም ላይ የ25 ከመቶ ቀረጥ እንደሚጣል ይፋ አድርገዋል።
ይሄ ትልቅ እርምጃ ነው። ትልቅ እርምጃ ነው። አሜሪካን እንደገና ሀብታም የማድረግ እርምጃ ተጀምሯል።
ትራምፕ የንግድ ወይም የኮመርስ ሚኒስትር አድርገው የሾሟቸው ሃዋርድ ለትኒክ የተጣለውን ቀረጥ አስመልክተው የሚከተለውን አስተያየት ሰጥተዋል።
እርሶ ለአሜሪካ የብረታ ብረት ሰራተኞች የቆሙ ፕሬዚደንት ኖት። እጅግ በጣም አድናቂው ነኝ። ከጎኖ በመቆሜ በጣም ትልቅ ደስታ ይሰማኛል።
የፕሬዝደንቱ የንግድ ጉዳዮች አማካሪው የቀረጥ እርምጃው የሀገር ውስጥ አምራቾችን እንደሚረዳና ለሀገሪቱ ምጣኔ ሀብት እንዲሁም ለብሔራዊ ደህንነቷም ጠቃሚ እንደሚሆን ተናግረዋል። በተጣለው ቀረጥ በይበልጥ የሚጎዱት ዋና ዋናዎቹ የብረታ ብረት ላኪዎች የሆኑት ካናዳ፣ ብራዚል፣ ሜክሲኮና ደቡብ ኮሪያ እንደሚሆኑ ነው የሚታመነው። ቤጂንግም በበኩሏ ትናንት ቀደም ብላ ፕሬዚደንት ትራምፕ ባለፈው ወር ለጣሉት የ10 ከመቶ የቀረጥ ጭማሪ አጸፋ ከዩናይትድ ስቴትስ በሚገቡ እቃዎች ላይ የጣለችው ከ10 እስከ 15 ከመቶ የሚደርስ የቀረጥ ጭማሪዋን ስራ ላይ አውላለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጉዎ ጂያኩን
በንግድ ጦርነትና በታሪፍ ጦርነት ማንም አሸናፊ አይሆንም። አሁን የሚያስፈልገው በተናጠል የራስን ታሪፍ ከፍ ማድረግ ሳይሆን በመከባበር ላይ የተመሰረተ ውይይት ምክክር ማድረግ ነው። ዩናይትድ ስቴትስ የተሳሳቱ አድራጎቶቿን እንድታስተካክልና የኢኮኖሚና የንግድ ጉዳዮችን ለፖለቲካ መሳሪያ ማድረግ እንድታቆም እናሳስባለን።
ፕሬዚደንት ትራምፕ በበኩላቸው ዩናይትድ ስቴትስን ተቀናቃኞቿ ብቻ ሳይሆኑ አጋሮቿም ጭምር ሲጠቀሙባት ኖረዋል ብለዋል።
ወዳጆቻችንም ጠላቶቻችንም ሲረባረቡብን ኖረዋል። ሀገራችን ብረታ ብረትና አሉሚኒየም ውጪ ሀገር ሳይሆን እዚሁ አሜሪካ ማምረት ያስፈልጋታል። የሀገራችን መጻኢ ዕጣ ፈንታ ለመጠበቅ የኢንዱስትሪ ምርቷና ሌላውም ምርቷ በአያሌ 10 ዓመታት ታይቶ በማያውቅ ደረጃ እንደገና ማደግ አለበት።
በርካታ የምጣኔ ሀብት አዋቂዎች እንደሚሉት ቀረጥ ሲጨምር ሸማቾች ላይ የገበያ ዋጋ ያሻቅባል። የአቅርቦት ሰንሰለትና የሎጂስቲክስ ምሁራንም ትራምፕ የወሰዱት እርምጃ ከፍተኛ የሆኑ የዓለም አቀፍ ፖሊሲ ጥያቄዎችን እንደሚያስነሳ ነው የሚጠቁሙት። በኦክላሆማ ስቴት ዩኒቨርሲቲ የሚያስተምሩት ሳንድሬ ሼራጎ በሰጡት አስተያየት
It's not clear what the, you know, whether this is a negotiating strategy.
ይህ መደራደሪያ ስልት ይሁን ወይም ደግሞ ዘላቂ አቋም ይሁን ግልጽ አይደለም። አሁን ባለበት መልኩ ካናዳን፣ ሜክሲኮን እና ቻይናን ብቻ ነው የሚመለከተው ወይስ በመቀጠል የአውሮፓ ህብረትንም ይጨምራል? ከዚህ አልፎ ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካን ጨምሮ 12 ወይም 14 አባል ሀገራት ወዳቀፈው ወደ ብሪክስ ይስፋፋል?
እነዚህ ስጋቶች ይላሉ ፕሮፌሰር ሰንድሬ ሺራጎ፣ ሀገሮች የንግድ ግንኙነቶቻቸውን እንደገና እንዲያስተካክሉ ሊያደርጉ ይችላሉ። ያ ሲሆን ደግሞ አምራቹን ስጋት ላይ ሊጥል ይችላል።
የንግድ ድርጅቶች ሁኔታዎች አጠራጣሪ ሲሆኑ አይወዱም። ስለዚህ እንቅስቃሴያቸውን ያዝ ያደርጋሉ። ያ ሲሆን የምርት ስራ ይቀዘቅዛል። ቀረጡ ደግሞ የዋጋ ግሽበት ሊያስከትል ይችላል።
ሚሽጋኗ ዲትሮይት ከተማ ላይ መሰረቱን ባደረገው የዩናይትድ ስቴትስ የአውቶሞቢል ኢንዱስትሪ ውስጥ ያሉ ይህንኑ ስጋት ነው የሚያስተጋቡት። ግለን ስቲቨንስ ሚች ኦቶ የተባለው የሚሽጋን አውቶሞቢል ኢንዱስትሪ ማህበር ዋና ስራ አስኪያጅ ናቸው። የሚከተለውን አስተያየት ሰጥተውበታል።
በድንገት የሚጣል ቀረጥ ብዙ ጥሩ ውጤት አይኖረውም።
ፕሬዚደንት ዶናልድ ትራምፕ በታሪፍ ጉዳይ በሁለተኛው የስልጣን ዘመናቸው በከፍተኛ ፍጥነት ነው እየተንቀሳቀሱ ያሉት።
በብረታ ብረት ላይ ታሪፍ እንጥላለን፣ እሱንም ሰኞ ይፋ እናደርጋለን።
የዩናይትድ ስቴትስ የንግድ አጋሮችም በበኩላቸው የተጣሉት ቀረጦች የአውቶሞቢልና የመርከብ አምራቾችን እንዲሁም ሌሎችንም የዩናይትድ ስቴትስ ኢንዱስትሪዎችን ሊጎዱ እንደሚችሉ አስጠንቅቀዋል።
አድማጮቻችን እና ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት የካቲት 4 2017 ዓ.ም ዝግጅታችንን ነው። ከኛ ጋር ስለሆናችሁ እናመሰግናለን። ወደ ተከታዩ ዘገባ እንሻገር። ከልጅነቱ አንስቶ አንድ እግሩ አልታዘዝ ያለው መለስ ኢዮብ አካል ጉዳተኛ መሆኑ ሌሎች መደገፊያ ያጡ አካል ጉዳተኞች ኢትዮጵያውያንን ከመርዳት አላገደውም። ከብዙ ዓመታት በፊት አንድ መንግስታዊ ያልሆነ ድርጅት በሰጠው ክራንች ድጋፍ ማደጉን የሚገልጸው ወጣቱ በአንድ ወቅት ድጋፉ በመሰበሩ ወድቆ ዳግም ተጎድቶ እንደነበረ ያስታውሳል። የናታን ዘብድዮስ ቃለም ጠይቅ አድርጎለት ያሰናዳው ዘገባ በመቀጠል ይቀርባል።
መለስ ኢዮብ ከልጅነቱ ጀምሮም አንድ እግሩ የማይታዘዝለት አካል ጉዳተኛ ነው። በዚህም ምክንያት ለመንቀሳቀስ ደጋፊ መሳሪያ ያስፈልገዋል። የ33 ዓመቱ የሐዋሳ ከተማ ነዋሪ ከብዙ ዓመታት በፊት አንድ መንግስታዊ ያልሆነ ድርጅት በሰጠው ክራንች ድጋፍ ያደገው መለስ አንድ ቀን ድጋፉ በመሰበሩም ወድቆ ዳግም ተጎድቶ እንደነበር ያስታውሳል። በወቅቱም ለአንድ ዓመት ምንም ድጋፍ አልነበረውም። ዳግም ለመንቀሳቀስ የሚያስችለውን ክራንች ለማግኘትም አንድ ዓመት እንደፈጀበት በቁጭት ጊዜውን ያስታውሰዋል። በወቅቱ የነበረው ሁኔታም ሌሎች በተመሳሳይ ችግር ውስጥ ለሚያልፉ ሰዎች ድጋፍ ማድረግ የሚያስችል አዲስ ነገር ማቋቋም እንዳለበት እንደወሰነ ገልጿል።
እኔንም ክራንች ችግር ነው ሶዶ ክርስቲያን ሆስፒታል የገባሁት። እዛ ሶዶ ክርስቲያን ሆስፒታል ገብቼም ደግሞ ዶክተር አንደርሰን የአጥንት ስፔሻሊስት በክራንች ምክንያት ከኢትዮጵያ ወጣለሁ አለ። ምክንያቱም እኔ ታካሚዎችን አክሜ ታካሚዎቼ ደግሞ ቆሞ ማይራምዱ ከሆነ ምንድን ነው ዩዝሌስ ነው አለ። ለምንድን ነው እነዛ ያለበት የሆነ ጊዜ ክራንች ኢትዮጵያ ላይ ከአንድ ቦታ ብቻ ነበር የሚገኘው፣ እሱም በፒኦሲ ላይ ጳውሎስ ሆስፒታል ላይ ነው። ከዛ ክራንች የለም ሲባል እንዴት ክራንች አይኖርም ታካሚዎቹ እኮ መራመድ አለባቸው ብሎ ተናደደ። ሁለት ነገር ነው እኔ ድርጅት እንዲያቋቁም ያደረገው፣ ሶስት ነገር። አንደኛው የኔ ክራንች መቸገር፣ ሁለተኛው ዶክተር አንደርሰን የመሰለኛው በኢትዮጵያ ደረጃ ወይ በአፍሪካ አንደኛ አጥንት ስፔሻሊስት ሆኖ ክራንች ከሌለ ከኢትዮጵያ እወጣለሁ ማለት ነው። ሶስተኛ ደግሞ እኔም እንደኔ ላሉ ለአካል ጉዳተኞች ስራ እድል ለምን አልፈጥርም ለምንስ የሚለው ነገር ነው። እዚህ ውስጥም አካል ጉዳተኛ የሆኑ ሰዎች አሉ።
በወላይታ ሶዶ ክርስቲያን ሆስፒታል በወገሻነት ተቀጥሮም ያገኘውን ገንዘብ ከሌሎች አብሮ እየሰሩ ካሉ ጓደኞቹ ጋራም በመቆጠብ ወደዚህ ስራ ማምራታቸውን ገልጿል። ቀደም ሲል በሐዋሳ ከተማም መስሪያ ቦታ ተከራይቶ እንደ ዊልቸር፣ ክራንችና ሰው ሰራሽ እግሮችን በማምረትና በማቅረብ ስራ ተሰማራ። በኋላ ደግሞ ወደ ወላይታ ሶዶና ወደ ካምባታ ዞን ሀዳረው ከተማ እንዳስፋፉ ያስረዳል።
ቆይቼ እግዚአብሔር ረቶኝ የአካል ጉዳተኞች ጋር የማምረቻ ድርጅት አማኑኤል አቋቁም ያለው ከተቋቋመ በኋላ ቢያንስ 7-8 ሰዎች ከኔ ማህበር ውስጥ አካል ጉዳተኞች ያገቡታሉ። ይህ ምንድን ነው? አቲቱዱን ቀይሯል። ክራንችና ዊልቸር ብቻ ሰውን ሶሳይቱን አመለካከት ራሱ ቀይሯል። ድርጅት መቋቋሙ ማለት ነው።
መለስ ዛሬ የመንቀሳቀስ ፈተናዎችን ብቻ አላሸነፈም። ሌሎች አካል ጉዳተኞችም በማህበረሰብ አባላት ውስጥ በነጻነት መንቀሳቀስ እንዲችሉ ኑሯቸውንም ቀላል አድርጎላቸዋል። በኢትዮጵያ በተለይ በገጠር አካባቢዎች ክራንችና ዊልቸር መግዛት ከባድ ነው። በመሆኑም የመግዛት አቅም ላላቸው ይሸጣሉ፣ ያልቻሉትም ደግሞ በነጻ ይሰጣቸዋል ብሏል።
በህይወቴ ያየሁት ክራንች ተሰብሮብኝ አንድ አመት ቆይቻለሁ። ክራንች ማለት ደግሞ ለሰው ልጅ እግር ነው። ዛሬ አሁን እዚህ ጋር በብዛት የተለያዩ ክራንቾች አሉ። እኔ ግን አንድ ክራንች አጥቻለሁ። አጥቼ እንጨት ነበረ፣ እንጨትን ነው በብረት ውስጥ አድርጌ ስጠቀም የነበርኩት። አሁን ግን እውነት ለመናገር አንድ ሰው ዊልቸር ከተሰበረባቸው እኛ ጋር መጥቶ ማስጠገን ይችላሉ። ሶዶ ያለ ሰው ከሆነ ሶዶ ማስጠገን ይችላሉ። ቅርብ ጊዜ አሁን ስንጀምር እዛም ከንባታ አደሮ ላይ ማስጠገን ይችላሉ። ምንድን ነው እውነትም ችግር አለ። ምክንያቱም ክራንች ማለት ለአንድ ሰው እግር ነው፣ ዊልቸር ማለት ለአንድ ሰው እግር ነው። እኔ አሁን ይሄ ክራንች ከሌለ መኪናዬ ጋር መግባት አልችልም።
ድርጅታቸው አካል ጉዳተኞችን ጨምሮ ከአርባ በላይ ለሚሆኑ ዜጎች የስራ እድል መፍጠሩን ገልጿል። ጸጋዬ አዲላ አካል ጉዳተኛ ሲሆን በመለስ ምክንያት የስራ እድል ከተፈጠረላቸው ወጣቶች ውስጥ አንዱ መሆኑን ተናግሯል።
ተመርቄ ቤተልሔም ቁጭ አልኩት። ከዛ ደውዬ ሲጠይቅ አሁንም ስራ አላገኘክም ምናምን ብለዋል። አዎ አልኩት። ከዛ ስራ አጥቼ ቤት ቁጭ ብያለሁ። ተመርቄ ያለሁ ግን ስራ የለም፣ እገዳ ላይ ነው ምናምን ብሎ ስራ የለኝም አልኩ። ከዛ እሺ አሁንም እኔ ጋር መጥተህ ስቶር ኪፐርነቱ ትሰራለህ አለ። እሰራለሁ፣ ችግር የለም። አሁን የአዋሳ መጥቼ አዋሳ ላይ እየሰራው ነው።
አክሎ አብርሃም የስራ እድል ከተፈጠረላቸው ውስጥ ሌላኛው ወጣት ነው።
እንደ አጋጣሚ ሌላ ሾፕ ነበር የምሰራው፣ ክፍያቸውም ያን አልነበረም። እዚህ ድርጅት ከመጣው በኋላ ብዙ እድሎችን አግኝቻለሁ። ምክንያቱም ብርም እናገኛለን፣ ስራም ብዙ አይነት ስራ ነው። አንድ ዊንቸር ተሰርቶ እስኪያልቅ ድረስ ብዙ ስራ ነው የምንሰራው። ይህ ዊንቸር ሆኖ እስኪቆም ድረስ በጣም ብዙ አይነት መንገድ አለው። ጎማ አንስቶ ቸርኬት፣ እንደገና ይህ ብረት ተበይዶ ምናምን በጣም ፎርሰስ አለው እና ያን ሁሉ አብረን ነው እዚህ ግቢ ውስጥ። ያ የስራ እድሉ ሰፊ ነው።
መለስ በውድ ዋጋ በውጭ ምንዛሬም ወደ አገር ውስጥ የሚገቡትን እነዚህን መገልገያዎች በተመጣጣኝ ዋጋ እንደሚሸጥም ገልጿል። ለምሳሌ ከውጭ የሚመጣ አንድ አይነት ክራንች በ8,000 ብር የሚሸጥ ሲሆን ያመረተውን ተመሳሳይ ምርት በ2,000 ብር ብቻ ይሸጣል። አንድ ባለ 3 ጎማ ወንበር ከውጭ የሚመጣ እስከ 60,000 ብር የሚሸጥ ቢሆንም እሱ ያመረተው አንድ ዊልቸር ከውጭ ከሚገባው በ2 እና በ3 እጥፍ ርካሽ በሆነ ዋጋ በ25,000 ብር እንደሚሸጥ አስረድቷል።
ከውጭ የሚመጣ ዊልቸር ውድ ነው። ዶላር ይፈልጋል፣ ጊዜ ይፈልጋል። የእኛ ዊልቸር ግን እዚሁ መስተካከል ይችላል። አበለበን ነው። ኤኒታይም ሜንቴን ማድረግ እንችላለን። ይሄ ልዩነት ስላለ መንግስትም መንግስታዊ የሆኑ ተቋማትም ከእኛ ዊልቸር ቢገዙ እኛን ቢያበረታቱ የምለው ነገር። ምክንያቱም እኛ ጋር ሲገዙ ልካኔ ብቻ አይደለም የሚገዙት፣ ለአካሎተኛም ስራ እድል እየፈጠሩ ነው።
መለስ በራሴ ጥረት ይህንን ላድርግ እንጂ ድጋፍ ያሻኛል ብሏል።
መንግስት እንደ መንግስት ቦታ ሊሰጠን ይገባል። ምክንያቱም እኛ እየሰራን ያለ ነው ወይ ግል ነገር አይደለም ወይ ትንሽ ነገር አይደለም። የአካል ጉዳተኛ ችግር የሚፈታ ነገር ነው። የኔን ችግር፣ የወንድሜን ችግር የሚፈታ ነገር፣ የዛ የመንግስትን ችግር የሚፈታ ነገር ነው። እና የቦታ ችግር አለን አሁን እንደሚታየው ማለት ነው። አሁን ብዙ ዊልቸር ቢታዘዝልን አሁን ቦታ የለንም፣ ተከራይተን ቢሆን ራሱ። ስለዚህ መንግስት ይህንን ማስተካከል አለበት። ሌላ ደግሞ ማሽነሪ ድጋፍም ቢያደርግልን መልካም ነው። ምክንያቱም የ2 FSR የሚሆን የአርቲፊሻል እቃዎች አሉ እዚህ ስቶር ላይ። ስለዚህ እነዚህ እቃዎች ማሽን ብናገኝ ወደ እጀታ ይቀየራሉ።
መለስ ዋና አላማዬም በኢትዮጵያ የአካል ጉዳተኞችን የመንቀሳቀሻ መሳሪያዎች ችግር መፍታት፣ ከቤታቸው ወጥተውም ንቁ ህይወት እንዲመሩ መርዳት ነው ብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዘገባዎቻችንን እያገባደድን ነው። መንግስት በልዩ ልዩ የኢትዮጵያ አካባቢዎች የሚታዩትን አለመረጋጋቶች በሰላማዊ መንገድ እንዲፈታ ወጣቶች ጥሪ አቅርበዋል። ወደዛው ነው የምናልፈው።
አሁን እኔ ከዚህ በፊት ስሰራ የነበረው የሹፍርና ስራ ነው። ስሰራ በነበረበት ጊዜ ያው ሰላም ነበር፣ ጦርነት ምንም አልነበረም። አሁን ላይ ግን ጦርነት ስላለ ይህን ስራ ለማቆም ተገድጃለሁ። ይህንን ስራ እንዳቆም ያደረገኝ አንደኛው ነገር የአገር ጦርነቱ ነው፣ ረብሻው ማለት ነው። አሁን ደሴ በእርግጥ ያለንበት ነባራዊ ሁኔታ ሰላማዊ የሚባል ደረጃ ነው። ምንም አይነት ጦርነት እንትን ብለን አናውቅም። ግን በዙሪያው ቢያንስ 20-30 ኪሎ ሜትር ርቀን ጦርነቶች አሉ። እኔ ደግሞ የምሰራው ስራ ከደሴ የሚያስወጣ ስራ ነው፣ ሹፍርና ነው። ይህንን በማደርግበት ሰዓት በጣም ብዙ ጓደኞች ተገድለዋል፣ ሙተዋል ምናምን። ይሄ ነገር እያለ ይህን ነገር ደፍሬ መስራት የማልችልበት ሁኔታ ውስጥ ነው ያለሁት። ይህን ደግሞ በመሆኑ ስራ ፈትቼ ቁጭ ብያለሁ።
እንግዲህ ስለ ሰላም ስናወራ የሰላም እጦት እንደ ወጣት ወጥተን ገብተን
የተለያዩ ስራዎችን በመስራት ራሳችንን የምንለውጥበት ሁኔታ ባለበት ልኬት አሁን ላይ ባለው የሰላም እጦት ምክንያት ግን ከዚሁ ከከተማችን እንዳንንቀሳቀስና አብዛኛው ወጣት መንቀሳቀሻና ማረፊያ አጥቶ ሱስ ላይ እንዲወድቁ የሆነበት ሁኔታ ነው ያለውና ሰላም ከሌለ የትም ልንንቀሳቀስ የምንችልበት ሁኔታ የለም። እንደሚታወቀው ደሴ ከተማ ደግሞ ነባርና በጣም የቆየሽ ከተማ ከመሆኑ አንጻር በአቅራቢያዋ ያሉ የገጠር አካባቢዎችም የገጠር ከተማዎችን ጨምሮ የማህበረሰብ ፍልሰት ስለሚኖር ደሴ ከተማ ላይ ያለው የስራ እንቅስቃሴዎችም ከሰው ብዛት አንጻር ማች ማድረግ ስላልቻለ ወጣቱ ያው ስራ አጥቶ ነው ቦዝ ነው ይበልጥ ራሱን ጥሎ እንዲቀመጥ የሆነበት ሁኔታ ነው ያለው። እኔም እንደ ወጣትነቴ ደሴ ከተማ ላይ ወይም ደሴ አካባቢ ላይ ተወላጅ እንደመሆኔ በዚህ ሰዓት በርካታ ስራዎችን በመስራት ቤተሰብ ማስተዳደር ያለብኝ ነገር መሆን እንዳለበት ብናምንም ካለው የሰላም እጦት ምክንያት ግን ወደ ተለያዩ አካባቢዎች ተንቀሳቅሰን እንዳንሰራ የሆነበት ሁኔታ ነው ያለው። ያው ጦርነቱ እንደሚታወቀው አመታቶችን እያስቆጠረ ስለሆነ እንደ ልባችን ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ የህይወት ዋስትና የምንከፍልበት ዋጋ የምንከፍልበት ሂደት ስላለ አሁን ላይ ያው አብዛኞቻችን ከስራ ተፈናቅለን እኔንም ጭምር ማለት ነው ከነበርኩበት የስራ ገበታ ላይ ተነስቼ አሁን ላይ ደግሞ በምንም አይነት ስራ ላይ የማልተዳደርና ቤተሰቦቼ ጋር ሸሽቼ የተቀመጥኩበት ሁኔታ አለ ማለት ነው።
ይሄ ጦርነት የተነሳው ካለምንም ምክንያት አይደለም፣ የሆነ ምክንያት አለው። ይህን ምክንያት ደግሞ ሁሉም ሰው ተባብሮ የፖለቲካ አካሉ ከፊት ቀድሞ መፍትሄ ማበጀት ያለበት እሱ ነው ብዬ ነው የማምነው። ይህንን ነገር ደግሞ ለመፍታት የእኛም ኃላፊነት ሊኖር ይችላል፣ ግን የኛ ኃላፊነት ተከታይ ነው እንጂ ሊሆን የሚችለው ከፊት ቀዳሚ ሊሆን አይችልም። በሁለቱም ወገን ያለው ሳይድ የእኛን እንትን የሚለን ነገር ስለሌለ ማለት ነው። እና ዋናው ትልቁ ነገር ምንድነው መሆን ያለበት የፖለቲካ ሰዎቹ ከፊት ሆነው እኛን አስከትለው ወጣቱን አስከትለው ፖለቲካዊ መፍትሄ እንዲያመጡ ማድረግ። ወጣት የሚጠብቀው ከፖለቲካ አመራሩ የፖለቲካ አመራሩ ሰላም ፈላጊ ሆኖ በንግግር ቢፈታው ባይነኝ እኔ የራሴ የሆነ አስተያየት። እኔ ፖለቲካ እውቀቱ የለኝም። በእርግጥ ግን አሁን ይህን ነገር ሊፈቱ የሚችሉ ነገሮች ከፖለቲካ አመራሮቹ ቢመጣ፣ የፖለቲካ አመራሮቹ ደግሞ ቁርጠኛ ሆነው ይህንን ነገር መስራት በትክክል ማለት ነው መሬት ላይ የወረደ ነገር ቢያደርጉ ከወሬ ያለፈው ሆኖ ማለት ነው ይህን ነገር ማድረግ ቢችሉ ጥሩ ነው ባይነኝ እና እነሱ ያው እኛንም ማሳተፍ ቢችሉ በትክክል መድረኩን ፈጥረውልን ይሄ ነገር ያው መፍትሄ ያመጣል ብዬ አስባለሁ። እስካሁን ባለው ነገር ወጣቱን የሚያሳትፍ ምንም አይነት መድረክ አልተመቻቸም። ይህን ነገር ደግሞ ሲመቻች ማንኛውን ነገር ለማድረግ እኔ ብቻ ሳልሆን አብዛኛው ወጣት ዝግጁ ነው። ይህንን ነገር ለማድረግ እኛም ሁሉም ሰው ሰላም ፈላጊ ነው ብዬ ነው የማምነው። ጫካም ውስጥ አለ ኑሮ የሚዋጋውም እዚህም የፖለቲካውም ሰው። ይህንን ነገር በንግግር እንዲፈታ የኛ የወጣቶች ተሳትፎ ያው በእንትኑ እንዲሆን እኛም ተሳትፏችንን ለማድረግ ዝግጁ ነን። ግን እኛ ያው የሚያስፈልገው ነገር መድረኩ ተመቻችቶ እኛን የሚያሳትፍ ነገር ሲኖር
ሰላሙን ለማምጣት ዞሮ ዞሮ በሀገር አቀፍ ደረጃ ያለው የመንግስት መዋቅር ላይ ያለውም አካል ይሁን በውጭ የሚኖሩትም ኢትዮጵያውያኖች ይሁኑ ስለ ሰላም ብዙ እናወራለን። በድርድር መልኩ ይሁኑ በእርቀ ሰላም ይውረድ እንመካከር የሚለው ነገር አለ። ምንም ይሁን ምንም ግን እንደ እኔ ወይም እንደ ወጣት በእያንዳንዱ አካባቢ በድሮ በተለመደው አግባብ ባህላዊ ዘዴዎችን መጠቀም ብንችል ብዬ አስባለሁ። የሽምግልና የሀገር ሽማግሌዎች ባሊው ይሰጣሉ ብዬ አስባለሁ። ለምን አንደኛው ወንድሜ አንድ ሀቅ ይዘው ይታገላል፣ ይሄኛው ወንድሜ ሌላ ሀቅ ይዘው በሚለው አግባብ የሁለት ወንድማማቾች እልቂት ስለሆነ እሱን ለማስታረቅ ደግሞ ግዴታ ጦርነቱ ለውጥ እንደማያመጣ ረዥም ዓመት በእኛም ሀገር ብዙ ዓመት አስቆጠሩ፣ በውጭ ዓለም ደግሞ በምንሰማውም ሌላ እልቂት ነው የመጣው። ስለዚህ የሃይማኖት አባቶች የሀገር ሽማግሌዎች ድሮ የነበረውን ወግና ባህል ይዘው ስለ ሀቅ ብለው ወንድማማቾችን ከሚዳሙ ይልቅ እናስታርቃቸው ብሎ መስዋዕትነት ቢከፍሉ ደስ ይለኛል።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
የተከበራችሁ አድማጭ ተመልካቾቻችን የነበረንን የዕለቱን ዘገባዎችና መሰናዶ እዚህ ላይ አጠናቀቅን። ሳስተናግዳችሁ የቆየሁት ኤደን ገርመው ከዋና አዘጋጇ ጽዮን ግርማ፣ ዌብና ማህበራዊ ድረገጽ ፕሮዲሰራችን አበባየሁ ገበያው፣ እንዲሁም ደግሞ ስርጭቱን በማቀናበር ኤልያስ አስማረና ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር እዚህ ላይ ይሰናበታለሁ። ጤና ይስጥልኝ።